በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ወደ እናንተ ከዋሽንግተን የሚተላለፍላችሁ የዛሬ ህዳር 20 2016 ዓመተ ምህረት የአሜሪካ ድምጽ ዝግጅት ጀመረ። በኦሮሚያ ክልል አርሲ ዞን ሽርካ ወረዳ ሃይማኖት ተኮር ጥቃት 36 ምዕመናን ሲገደሉ ቀሪዎቹ እንደሸሹ ተገለጸ።
ደቡብ የሚባለው ቀበሌ ላይ 11 ሰው ታጣቂዎች አንድ ላይ ረሽመዋል። ጆኑ የሚባለው ቀበሌ ደግሞ 17 ሰው አስሩ አንድ ቤተሰብ አባላት አንድ ላይ ሰብስበው ረሽመዋል። 17ቱ ባንድ ጉርጓድ 11ቱ ባንድ ጉርጓድ ተቀብረዋል። የዛን ሀዘን ሳንጨርስ እንደገና ወንድ የሚባለው ቀበሌ 8 ቤተሰብ የአንድ ቤተሰብ አባላት 8 ሰዎች ያው ረሽነው አድረዋል።
ለደህንነታቸው ሲባል ስማቸው እንዳንጠቅስ የጠየቁን አንድ ነዋሪ ናቸው። የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ጥቃቱ መፈጸሙንም አረጋግጠዋል።
አሸባሪው ሸኔ ንጹሃን ላይ ጭፍጨፋ ፈጽሟል። ይህም ጭፍጨፋ የተፈጸመበት ከሁለት ዓመት ህፃን እስከ አቅመ ደካማ የሆኑ ሴቶችን ላይ አነጣጥሮ የ27 እኔ ባለኝ መረጃ የ27 ሰዎች ህይወት አልፏል ማለት ነው።
ታጣቂ ቡድኑም ክሱን አስተባብሏል። የእርዳታ ውስንነትና የመንገድ ብልሽት ለሶማሌ ክልል የጎርፍ ተጎጂዎች ተደራሽነት አደጋጅ ማድረጉ ተገለጸ። እነዚህና ሌሎች ዘገባዎች ለምሽቱ ይዘንላችኋል። ሰላም ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮቻችንና ተመልካቾቻችን። ፕሮግራሙ በምራት አብሬያችሁ የማመሸው አስማማየ ነው ነኝ። ለዓለም ዜና እንግዶ ወልዴ አብሮኛለ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርናል። ጽዮን ግርማ የፕሮግራሙ ዋና አዘጋጅ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት ድረስም አብረናችሁ እንቆያለን። እናንተም ከእኛ ጋር አብራችሁ እንድትቆዩ እንጋብዛለን። አሁን ለሰዓቱ ዋና ዋና የዓለም ዜና እንግዶ ወልዴ ይጠብቃችኋል።
በድጋሚ እንደምናመሻችሁ። ኢትዮጵያ የ1.5 ቢሊዮን ዶላር የብድር ፎይታ አገኘች። በከፍተኛ ጎርፍ በተጠቃው ምስራቅ ኢትዮጵያ ኮሌራ ሕይወት እየቀጠፈ መሆኑ መነገሩ፣ እንዲሁም በኡጋንዳ የሰባ ዓመቱ አዛውንት መንታ ወለዱ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝር እናልፋለን። ከፍተኛ የገንዘብ እጥረት የገጠማት ኢትዮጵያ ከአበዳሪዎቿ የ1.5 ቢሊዮን የብድር ፎይታ ማግኘቷን፣ ይህም ለጊዜው ያለባትን የዕዳ ጫና እንደሚያቃልል የብሔራዊ ባንክ ገዢው አስታውቋል ሲል የኤኤፍፒ ዜና ወኪል ዘግቧል። አሁንም የገንዘብ እርዳታ የምትሻው ኢትዮጵያ ከአበዳሪዎቿ የዕዳ ፎይታ ማግኘቷን የፓሪስ ቡድን የተሰኘው የአበዳሪ አገራት ስብስብም በለቀቀው መግለጫ ማረጋገጡ ታውቋል። የብድር ፎይታውን ትልቅ ስኬት ሲል ቡድኑ ገልጾታል። ለአበዳሪዎቹ ይከፈል የነበረ የ1.5 ቢሊዮን ዶላር ጊዜያዊ የብድር ፎይታ አግኝተናል ሲሉ የብሔራዊ ባንክ ገዢው አቶ ማሞ ምህረቱ ጉዳዩ ለሚመለከተው የፓርላማ ኮሚቴ ትናንት ማስታወቃቸውን ሪፖርቱ አመልክተዋል። እፎይታው የተገኘው ቻይናን ጨምሮ አበዳሪ ከሆኑ ሌሎችም አገራት ሲሆን ቻይና እስካሁን 14 ቢሊዮን ዶላር ለኢትዮጵያ እንዳበደረች ተንታኞች አመልክተዋል። ይህም ኢትዮጵያ ካለባት የውጭ ብድር ውስጥ ግማሽ ያሉ መሆኑ ነው። በአፍሪካ በሕዝብ ብዛት ሁለተኛ የሆነችው አገር በሰሜን የአገሪቱ ክፍል ለሁለት ዓመታት በተካሄደው ጦርነት ምክንያት የደረሰውን ውድመት መልሶ ለመገንባት 20 ቢሊዮን ዶላር እንደሚያስፈልጋትና በጦርነቱም ወደ ግማሽ ሚሊዮን የሚጠጋ ሕይወት እንደተቀጠፈ አሜሪካ የሰጠችው ግምት ያመለክታል። 23 ቢሊዮን ዶላር የውጭ ብድር ያለባት አገር ከፍተኛ የዋጋ ግሽበትና የውጭ ምንዛሪ እጥረትም ገጥሟታል። ኢትዮጵያ አካሂዳለሁ ለምትለው የኢኮኖሚ ማሻሻያ የሚውል ገንዘብ ከዓለም አቀፉ የገንዘብ ድርጅት ለማግኘት በመነጋገር ላይ መሆኗም ታውቋል። በከፍተኛ ጎርፍ በተጠቃው የምስራቅ ኢትዮጵያ ክፍል ኮሌራ የ23 ሰዎችን ሕይወት ቀጥፏል ሲል የእንግሊዝ የሕፃናት አድን ድርጅት ዛሬ ሐሙስ አስታውቆ ወረርሽኙ በቀጠናው ከቁጥጥር ውጭ ሊሆን እንደሚችል አስጠንቅቋል። ኤልኒኞ በተሰኘው የአየር ንብረት ለውጥ ምክንያት ኢትዮጵያ ጎረቤቶቿን ኬንያን እና ሶማሊያን ጨምሮ በከፍተኛ ዝናብና ጎርፍ የተመቱ ሲሆን በርካቶች ሕይወታቸውን ሲያጡ 2 ሚሊዮን ሰዎች ደግሞ ተፈናቅለዋል። ባለፉት 2 ሳምንታት በኢትዮጵያ ሶማሌ ክልል 772 ሰዎች በበሽታው ሲያዙ 23 ሰዎች ደግሞ ሕይወታቸውን እንዳጡ ድርጅቱ አስታውቋል። በአስከፊ ሁኔታ በተጠቃው ቀላፉ አውራጃ ከ5 ዓመት በታች በሆኑ ሕፃናት ላይ በፍጥነት በመዛመት ላይ ሲሆን ይህም በበሽታው መያዛቸው ከተረጋገጠው 80% መሆኑን ድርጅቱ ጨምሮ አመልክቷል። የመጠጥ ውሃ ማጣሪያ እና የቧንቧ ውሃ በመበከሉ እንዲሁም መሰረታዊ የንጽህና መጠበቂያ አገልግሎቶች ባለመኖራቸው ገዳዩ በሽታ በፍጥነት ሊሰራጭ መቻሉ ተጠቁሟል። በተበከለው ውሃና ምግብ አማካይነት የሚተላለፈው በሽታ በኢትዮጵያ በ91 አካባቢዎች መከሰቱን ለማወቅም ተችሏል። የእስራኤልና ሐማስ የተኩስ አቁም በአንድ ቀን መራዘሙን ተከትሎ 2 ተጨማሪ ታጋቾች ሲለቀቁ ሌሎችም ይለቀቃሉ የሚል ተስፋም ጭሯል። አሸማጋዮች ከሆኑት አንዷ ከሆነችው ቃጣር ዛሬ ሐሙስ የተሰማው ዜና የመጣው ቀደም ብሎ የተያዘው የተኩስ አቁም ጊዜ ሊያበቃ ከደቂቃዎች ሲቀሩት ነው። ለእያንዳንዱ የተኩስ አቁም ቀን 10 ታጋቾች እንዲለቀቁ እስራኤል ተስማምታለች። ባለፈው አርብ የተጀመረው የተኩስ አቁም በሁለቱ ወገኖች ሲካሄድ የነበረውን አሰቃቂ ውጊያ ጋብ እንዲል አድርጓል። ሐማስ በጋዛ ላይ የነበረውን የ16 ዓመታት አገዛዝ እንዲያከትም ለማድረግ ውጊያውን እቀጥላለሁ ስትል እስራኤል ዝታለች። አብዛኛውን ሰሜን ጋዛ ወደ አቧራነት የቀየረው ጦርነት ደቡብ ጋዛንም እንዳያጠፋ በሚል በእስራኤል ላይ የሚደረገው ዓለም አቀፍ ግፊት እንደጨመረ ነው። ይህ በእንዲህ እንዳለ በአካባቢው የሚገኙት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ቴል አቪቭ ውስጥ ከእስራኤሉ የተቃዋሚ መሪ ያይር ላፒድ ጋር መገናኘታቸው ታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በቅርቡ በሕፃናት ላይ በርትቶ የታየው የመተንፈሻ አካላት በሽታ በመላው ዓለም የተከሰተ መሆኑንና ቻይና በበኩሏ በቁጥጥር ስር እንደዋለችው የአገሪቱ የውጭ ጉዳይ ሚኒስትር ዋንግ ይ ትናንት አስታውቀዋል። የሚኒስትሩ መግለጫ የመጣው በቻይና በሕፃናት ላይ በብዛት ስለተከሰተው የመተንፈሻ አካላት በሽታና የሳምባ ምች መበራከት ጉዳዩ ላይ አገሪቱ ዝርዝር መረጃ እንድትሰጥ የዓለም የጤና ድርጅት ባለፈው ሳምንት መጠየቁን ተከትሎ ነው። ባለፈው ሰኞ አንድ የጤና ድርጅቱ ባለሥልጣን ሲናገሩ ግን በቅርቡ በቻይና በሕፃናት ላይ የተከሰተው ህመም ከኮቪድ ወረርሽኝ ቀደም ብሎ ከነበረው በላይ እንዳልሆነና አዲስ የሆነና ያልተለመደ በሽታ እንደሌለ ተናግረዋል። በአንዳንድ የቻይና አካባቢዎች የታየው የጉንፋን በሽታ በጣም የተለመደና በሌሎችም አገራት የታየ ሲሆን ዋንጊ ኒውዮርክ ላይ ለጋዜጠኞች ተናግረዋል። ከአራት ዓመታት በፊት በውሃን ቻይና በተነሳው የኮቪድ ወረርሽኝ ምክንያት አገሪቱም ሆነች የዓለም ጤና ድርጅት ግልጽነት ይጎላቸዋል በሚል ጥያቄዎች በርክተውባቸው ነበር። በፕሬዚዳንት ሪቻርድ ኒክሰን ዘመን የአሜሪካ የውጭ ጉዳይ ሚኒስትርና ብሔራዊ የጸጥታ አማካሪ የነበሩት ሄንሪ ኪሲንጀር በ100 ዓመታቸው ኬኔቲኬት ግዛት በሚገኘው መኖሪያ ቤታቸው ከዚህ ዓለም በሞት መለየታቸውን የአማካሪ ድርጅታቸው አስታውቋል። ለሞታቸው የተሰጠ ምክንያት የለም። ስልጣን ከለቀቁ በኋላም በዓለም ላይ ተጽዕኖአቸው የቀጠለ ዲፕሎማትና የፖለቲካ ሰው ነበሩ ተብሏል። ኪሲንጀር በእንደ አውሮፓን አቆጣጠር ግንቦት 27 1923 ፉርት ጀርመን ውስጥ የተወልደው በ1938 በ15 ዓመታቸው ከአይሁድ ቤተሰባቸው ጋር ናዚዎችን ሽሽት አሜሪካ ገብተዋል። በሁለተኛው የዓለም ጦርነት ወቅት የአሜሪካንን ጦር የተቀላቀሉት ኪሲንጀር በኋላም በሃርቫርድ ዩኒቨርሲቲ ትምህርታቸውን ተከታትለው በመምህርነትም አገልግለዋል። ፕሬዚዳንት ሪቻርድ ኒክሰን ኪሲንጀርን በጸጥታ አማካሪነት ከሾሙ በኋላ ቆይቶም የውጭ ጉዳይ ሚኒስትርነቱን ቦታ እንዲይዙ አድርገዋል። ሁለቱንም ስልጣኖች በአንድ ጊዜ የያዙ የመጀመሪያው ሰው ሆነዋል። ኪሲንጀር ፖለቲካ ግብረገብን መሠረት ያደረገ ሳይሆን ሥራ ላይ መተግበር የሚችል መሆኑ ላይ ማተኮር አለበት በሚለው አሰራራቸው ይታወቁ ነበር። ከቪየትናም ጋር የነበረው ጦርነት እንዲቆም ላደረጉት ጥረት ከሰሜን ቪየትናሙ ሌ ዳክ ቶ ጋር በጋራ የኖቤል የሰላም ሽልማት ያገኙት ኪሲንጀር እስከ ፕሬዚዳንት ጆ ባይደን ድረስ የነበሩ ሁሉንም ፕሬዚዳንቶች አማክረዋል። ጆ ባይደን ወደ ቢሮአቸው ጋብዘዋቸው እንደማያውቁ ተነግረዋል። አድማጮቻችንና ተመልካቾቻችን በዚህ ላይ ሰፋ ያለ ዘገባ በመጽሔት ዝግጅታችን ይኖረናል። በመጨረሻም በኡጋንዳ የሰባ ዓመቱ አዛውንት ትናንት መንታ ልጆችን መውለዳቸውን ዶክተራቸው አስታውቀዋል። በአፍሪካ ረጅም ዕድሜ ያላቸው ወላድ መሆናቸውም ተነግሯል። ወላጇ ሳፊና ናሙኳያ ተአምር ብለው የገለጹት ውልደት በመዲናዋ ካምፓላ በሚገኝ የሴቶች የሕክምና ሆስፒታል የተከናወነ ሲሆን በሆስፒታሉ መጸነስ እንዲችሉ ሳይንሳዊ እርዳታ ሲያገኙ እንደነበር ለማወቅ ተችሏል። ለሴቶች ሕክምናና እንዲሁም መጸነስ እንዲችሉ እርዳታ የሚያደርገው ሆስፒታል መስራች የሆኑት ዶክተር ኤድዋርድ ታማል ሳሊ እናቲቱም ሆኑ ወንድና ሴት ሆነው የተወለዱት ህጻናት በሆስፒታሉ እንክብካቤ የተደረገላቸው መሆኑን አስታውቀዋል። በሰባ አመቴ ማርገዝም ሆነ መውለድ ወይም ህጻናትን መንከባከብ እንደማልችል በተነገረኝ ወቅት መንታው ልጄ ታምራየው ብለዋል አራሷ። ደስታዬን የምገልጽበት ቃላት የለኝም ሲሉም አክለዋል። በማህበረሰቡ ዘንድ እንዳትወልጂ የተረገምሽ ነሽ የተባሉት እናት ከሶስት አመታት በፊት ሴት ልጅ መውለዳቸውም ታውቋል። የመንታዎቹ አባት ሆስፒታል መጥቶ ባለመገኘቱ ሳፊና ብስጭታቸውን ገልጸዋል። መንታ ሲወለድ ኃላፊነትም ስለሚጨምር አባቶች አይወዱ ይሆናል ሲሉም አክለዋል። ክብራትና ክብራን በዚሁ የምሽቱን ዜና እናጠናቀቃለን። ለቀሪ ዝግጅቶች ወደ አስማማው መራቸዋል።
እንግዲህ ወልዴ ለዓለም ዜናዎች በጣም አመሰግናለሁ። በ22 በ25 እና በ31 አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ወደ እናንተ ይደርስ የሚገኘውን የህዳር 22016 ዓመተ ምህረት የአሜሪካ ድምጽ ዝግጅት ነው እየተከታተላችሁ ያላችሁት። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባየው ገበያው አብረናሉ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በኦሮሚያ ክልል አርሲ ዞን ሽርካ ወረዳ ባለፈው አንድ ሳምንት ውስጥ ታጣቂዎች በፈጸሙት ማንነት ተኮር ጥቃት 36 ምዕመናን እንደተገደሉ አንድ የስፍራው ነዋሪ ለአሜሪካ ድምፅ ተናግረዋል። ለደህንነታቸው መስጋት ስማቸው እንዳንጠቅስ የጠየቁን ነዋሪው ከሟቾች መካከል 10 የአንድ ቤተሰብ አባላትና 8 የሌላ ቤተሰብ አባላት እንደሚገኙበትም ገልጸዋል። ሟቾቹ የኦርቶዶክስ ተዋሕዶ እምነት ተከታዮች እንደሆኑና ጥቃቱም በሃይማኖታዊ ማንነት ላይ ያተኮረ እንደሆነ ነዋሪው አክሎ አመልክተዋል። የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ጥቃቱን የፈጸመው መንግስት ኦነግ ሸኔ ብሎ በሚጠራው አማጺ ኃይል ነው ብለዋል። በመንግስት ኦነግ ሸኔ የተባለው የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ታርቢ ወንጀላውን አስተባብሏል። ኬኔዲ አባተ ተጨማሪ አለው።
በኦሮሚያ ክልል አርሲ ዞን ሽርካ ወረዳ እንደሚኖሩና ለደህንነቴ ስለምሰጋ ስሜ እንዳይጠቀስ ያሉን አስተያየት ሰጪ ባለፈው ሳምንት ሐሙስ ህዳር 13 ቀንና በዚህ ሳምንት ሰኞ ህዳር 17 ቀን 2016 ዓ.ም በወረዳው 3 የተለያዩ ቀበሌዎች ውስጥ ሃይማኖታዊ ማንነትን መሰረት አድርገው ተፈጸሙ በተባሉ ጥቃቶች 36 ሰዎች እንደተገደሉ ገልጸዋል። እኚሁ አስተያየት ሰጪ ለአሜሪካ ድምጽ እንዳብራሩት ከሟቾቹ ገሚሱ የሁለት ቤተሰብ አባላት ናቸው።
13 ለ14 አጥቢያ ሁለት ቀበሌዎች ላይ እኛ አርሲ ዞን ሽርካ ወረዳ የሚባል ነው፣ ሶሌድ ገሙና ለቡ የሚባሉ ሁለት ቀበሌዎች ላይ ለቡ የሚባለው ቀበሌ ላይ 11 ሰው አንድ ላይ ሰብስበው እነዚህ ታጣቂዎች አንድ ላይ ረሽመዋል። ሶሌድ ገሙ የሚባለው ቀበሌ ደግሞ 17 ሰው አስሩ የአንድ ቤተሰብ አባላት አንድ ላይ ሰብስበው ረሽመዋል። እነዚህ 17ቱ በአንድ ጉድጓድ 11ዱ በአንድ ጉድጓድ ተቀብረዋል። የዛን ሀዘን ሳንጨርስ እንደገና በሶስተኛው ቀን በ17 ወነ የሚባለው ቀበሌ 8 ቤተሰብ የአንድ ቤተሰብ አባላት 8 ሰዎች ያው ረሽነው አድረዋል። በአንድ ቤተ ክርስቲያን 8 ሰዎች አንድ ላይ ተቀብረዋል ማለት ነው። ከእነዚህ ከሟቾች ውስጥ ከሰባ አመት ጀምሮ እስከ 26 ቀን ህፃን፣ ነፍሰ ጡር እናቶች ይገኙበታል።
ሟቾቹ የኦርቶዶክስ ተዋህዶ ሃይማኖት ምዕመናን እንደሆኑና ጥቃቱም ማንነት ተኮር እንደሆነ አስተያየት ሰጪው ገልጸው ስለ ፈጻሚዎቹ ማንነት ግን መረጃው እንደሌላቸው ተናግረዋል።
የሶስት ቦታ ጥቃቶች በተመሳሳይ ሁኔታ ቤት እየገቡ አንድ ሰፈር ያለውን ሰው ሰብስበው መረሸን ነው። በቃ ምርጫ የለም፣ ህፃን የለም፣ ሽማግሌ የለም፣ አሮጊት የለም፣ መረሸን ነው። ብሔርን ያን የአማርኛ ስም ያላቸው የአማራ ስም ያላቸው እና ክርስትና እምነት ወይም የኦርቶዶክስ እምነት አማኝ የሆኖች ናቸው። ኦርቶዶክስ አማኞች ላይ ያተኮረ ነው።
እንደው ጥቃቱን የፈጸሙት እነማን ናቸው ይታወቃል?
ምንም የሚታወቅ ነገር የለም። ያው የታጠቁ ኃይሎች ናቸው ከሌ ናቸው ልንላቸው አንችልም። አሁን
ስለ ጉዳዩ የአሜሪካ ድምጽ የጠየቃቸው የኦሮሚያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የጥቃቱ አድራሽ እርሳቸው ኦነግ ሸኔ ሲሉ የጠቀሱትና ራሱን የኦሮሞ ነጻነት ሰራዊት የሚለው ታጣቂ ቡድን እንደሆነ ገልጸዋል።
በአርሲ ዞን ሽርካ ወረዳ ጢጆ ለቡ፣ ሶሌዲ ገሉና ሄላ ዋጂ በሚባሉ ቀበሌዎች ላይ አሸባሪው ሸኔ ንጹሀን ላይ ጭፍጨፋ ፈጽሟል። ይህን ጭፍጨፋ የተፈጸመበት ከሁለት አመት ህፃን እስከ አቅመ ደካማ የሆኑ ሴቶችን ላይ አነጣጥሮ የ27 እኔ ባለኝ መረጃ የ27 ሰዎች ህይወት አልፏል ማለት ነው። የሽብርተኛ ቡድን ባልሳለፍነው ሳምንት ቡኖ በደሌ ጨዋቃ ወረዳ ላይ የኢትዮጵያ የጸጥታ አካል በወሰደበት እርምጃ ብዙ ኃይሉ ሞትና ቁስለኛ መሆኑን ተከትሎ ይሄኛውን ለመበቀል ብሎ በአርሲ ዞን ሽርካ ወረዳ በንጹሃን ላይ ያነጣጠረ ጥቃት ፈጽሟል ማለት ነው። እዛ አካባቢ በሰበጥር ነው የሚኖሩ ክርስቲያኑም ሙስሊሙም ኦሮሞም አማራም ዶሚናንትሊ የሚኖሩበት ወረዳም ስለሆነ ምናልባት የብሔር ግጭትን ለማስነሳትና በህዝቦች መካከል ጥርጣሬ ለመፍጠርና ለእኩይ ዓላማው ለማሳካት የወሰደ እርምጃ የሚመስልበት ሁኔታ አለ። ዞሮ ዞሮ ይሄ ቡድን በብሔር የሚለይ ሳይሆን እሱ ጩኸቱን አጫጩሆ አለው ለማለት የሚያደርገው ፍጹም አረመናዊ የሆነ ድርጊት ነው በሽርካ ወረዳ ላይ የፈጸመው ማለት ነው።
በዩናይትድ ስቴትስ የሚገኙት የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ ለቪኦኤ የአፋን ኦሮሞ አገልግሎት አዘጋጅ ነሞ ዳንዲ በሰጡት ቃል ወንጀላውን አስተባብለዋል።
ድልቀባ ከነኒ ኩኩሌሱ ወርባዱ ኮሙኒኬኝ ናኖ ሰነቲ ኡመተ ነጋርቲ
በመጀመሪያ መግለጽ የምፈልገው የኛ ኃይል በተባለው አካባቢ በሰላማዊ ሰዎች ላይ የወሰደው እርምጃ ያጠፋው የሰላማዊ ሰዎች ህይወትም የለም። ከታሳሳ 24 እስከ 27 በእስራቱ ኃይል ብዙ ሰው ተገለዋል፣ ብዙ ቤትም ተቃጥሏል። ይህም በምስራቅ አርሲ ዞን ሸርካ ወረዳ ነው የተከሰተው። ብዙ ንብረት ነው የደመው፣ አዛውንቶችም ተገለዋል። ይህንን ለማድበስበስ ነው አሁን ለተፈጸመው ሁሉ በእኛ ላይ ጣታቸውን የሚቀስሩት።
የክልሉ የመንግስት ኮሚኒኬሽን ቢሮ ኃላፊ በበኩላቸው በኢትዮጵያ የህዝብ ተወካዮች ምክር ቤት በሽብርተኝነት የተፈረጀው አማጺው ቡድን የሚፈጽማቸውን ጥቃቶች መካድ የባህሪው ነው ሲሉ ክሱን አጠናክረዋል።
እሱ እኮ ምን አሸባሪ ቡድን ስለሆነ እኔ ፈጸምኩ አይልማ። አሁን ናቹራሊ እኔ የሁለት ዓመት ህፃን ገደልኩ ይላል። አስበው፣ አረጋውያን ጧሪ ቀባሪ የሌላቸውን ገደልኩ ይላል። ስለዚህ ድናያል የነሱ ባህሪ ነው ማለት ነው። ይሄ ማህበረሰቡን ጠይቀ የምትረዳ ነው። ንጹሃን ላይ ማነጣጠር፣ ብሔር ላይ ማነጣጠር፣ ሃይማኖት ላይ ማነጣጠር የተፈጠረበት ስሪት ነው። ቆሞ ቀረ ፖለቲካ አስተሳሰቡ የማይለቀው የማይቀየር የድንጋይ ዘመን ፖለቲካ እኮ ነው የሚያካሂደው። የሁለት ዓመት ህፃን ነው አሁን የተገደለው። ይሄኛን ኮንፊርም ማድረግ ትችላለህ ከሰለባዎቹ እንጂ እሱ ያምናል ተብሎ አይታሰብም። ነገር ግን ማህበረሰቡ ይናገራል።
በአርሲ ዞን ሽርካ ወረዳ የተፈጸመውን ጥቃት ተከትሎ ጥቃቱ በደረሰባቸው አካባቢዎችና በወረዳው ገጠራማ ስፍራዎች የሚኖሩ በርካታ ነዋሪዎች ቤት ንብረታቸውን ጥለው እንደወጡ አስተያየታቸውን የሰጡን የወረዳው ነዋሪ ጠቁመዋል። በአሁኑ ወቅት የመንግስት የጸጥታ ኃይሎች በአካባቢው ጥበቃ እያደረጉ እንደሚገኙ የገለጹት የክልሉ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ተፈናቃዮቹ ወደ ቀያቸው የሚመለሱበትን ሁኔታ ለማመቻቸትና መልሶ ለማቋቋም የዞኑ አስተዳደር ኮሚቴ አቋቁሞ እየሰራ እንደሆነ አክለው አስታውቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። በኦሮሚያ ክልል አርሲ
የምትከታተሉት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ የሐሙስ ማታ ዝግጅታችን ነው። ቀደም ሲል የሰማችሁት አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የፌዴራል አደጋ ስጋት ስራ አመራር ኮሚሽንና የተባበሩት መንግስታት ድርጅት የሰብአዊ ረዴት ማስተባበሪያ ቢሮ ዮን ኦቻ የኢትዮጵያ ወኪል በአገሪቱ ባጋጠመው የጎርፍ አደጋ የተጎዱ 1.5 ሚሊዮን ዜጎች በቂ ድጋፍ እየደረሳቸው አይደለም ብለዋል። ድርጅቶቹ በጋራ ባወጡት መግለጫ ለድጋፍ በሚውል እርዳታ እጥረትና በመንገዶች ብልሽት የተነሳ ከተጎጂዎች መካከል ድጋፍ እያገኙ ያሉት 10 ከመቶዎች ብቻ እንደሆኑ ገልጸዋል። ከተጎጂዎቹ 80 በመቶዎች የሚገኙበት የሶማሌ ክልልም የተቋማቱን መግለጫዎች የሚያጠናክር መረጃ አጋርቷል። አዲስ ቸኮል ተጨማሪ አለው።
የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽንና የተባበሩት መንግስታት ድርጅት በኢትዮጵያ ለሚገኙ የጎርፍ ተጎጂዎች የሚደርሳቸው ድጋፍ በጣም ውስን እንደሆነ አስታወቁ። የኮሚሽኑ ኮሚሽነር አምባሳደር ሽፈራው ተክለማርያምና በኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ መሆን በምህጻሩ ዩኤን ኦቻ የኢትዮጵያ ቢሮ ኃላፊ ዶክተር ራሚዝ አላክባሩ ባለፈው ሳምንት ከአርብ እስከ እሁድ ድረስ የጎርፍ ተጎጂዎችን የጎበኙ ሲሆን የጋራ መግለጫ ማውጥተዋል። የኢትዮጵያ መንግስትና የረድኤት ድርጅቶች ለጎርፍ ተጎጂዎች ሰብአዊ ድጋፍ እያቀረቡ እንደሆነ በጋራ መግለጫቸው ጠቅሰው ይሁንና ከችግሩ ስፋት አንጻር እየቀረበ ያለው የሰብአዊ ድጋፍ ከሚያስፈልገው እጅግ ጥቂት ብቻ ነው ብለዋል። ላብነትም 1 ሚሊዮን የጎርፍ ተጎጂዎችና በቅርቡም የተፈናቀሉ 500 ሺህ ነዋሪዎች ላሉበት የሶማሌ ክልል የተሰጠው እርዳታ የደረሰው ለ10% ብቻ በመሆኑ በቂ እንዳልሆነ አመልክተዋል። በተራዘመ ድርቅ የተጎዳው የክልሉ አርብቶ አደር ሳይገግም ገና ያጋጠመው የጎርፍ ሙላት ችግሩን አባብሶታል ብለዋል። ከሀገሪቱ 12 ክልሎች 7ቱ ማለት ነው የሶማሌ፣ ጋምቤላ፣ ደቡብ ምዕራብ ኢትዮጵያ፣ ኦሮሚያ፣ አፋርና ሲዳማ ተጎጂ በሆኑበት የዘንድሮ ጎርፍ በአጠቃላይ 23 ዞኖችና 85 ወረዳዎችን ሲያጠቃ ከተጎጂዎቹ 80% በሶማሌ ክልል እንደሚገኙ በመግለጫው ላይ ተመልክቷል። በጉዳዩ ላይ አስተያየታቸውን የጠየቅናቸው የሶማሌ ክልል የአደጋ ስጋት ስራ አመራር ቢሮ ምክትል ኃላፊ አቶ አብዱልፈታህ አህመድ በክልሉ መንግስት፣ በፌዴራል መንግስትና በዓለም አቀፍ የረድኤት ድርጅቶች ድጋፍ የጎርፍ ሙላት ተጎጂዎችን ለመደገፍ ጥረት እንደሚደረግ ገልጸው የአቅሙ ውስንነትና የመንገድ ብልሽት ግን እንደፈተናቸው አመልክተዋል።
ጉዳት የደረሰበት ሁሉም በ100% ድጋፍ ደርሷል ማለት አልችልም። ፐርሰንቴጅ ስናይ ከ10% ነው መጀመሪያ ያለንበት ሪሶርስ ሸፈን ያደርገን። ከዛ በኋላ ደግሞ የፌዴራል ድጋፍና የመንግስት ያለን ድርጅቶች ድጋፍ ስደማምራቸው ከ30-40 ድረስ ይመጣል። አሁን ድጋፍ የሚሰጥበት አለ፣ ግን ጉዳት የደረሱበት ህዝብና ያለው ሪሶርስ አይመጣጥንም እና ተጨማሪ ሪሶርስ ከፌደራል መንግስትም ድጋፍ እንጠብቃለን። ድጋፍ አድርጎ ነበር፣ አሁንም እየጠብቀን ነው።
የፌዴራል የአደጋ ስጋት ስራ አመራር ኮሚሽነሩ አምባሳደር ሽፈራው ተክለማርያም እና የተመድ የሰብአዊ ረድኤት ማስተባበሪያ ኢትዮጵያ ኃላፊ ዶክተር ራሚዝ አላክባሮቭ ተጎጂዎችን በአካል ተገኝተው መጎብኘታቸው ተፈላጊውን ድጋፍ ያስገኛል የሚል ተስፋ እንዳሳደረባቸውም አቶ አብዱልፈታ ገልጸዋል። የሶማሌ ክልል የመንገድ ብልሽቱ የከፋባቸው 10 ወረዳዎች እንደሆኑ የሚናገሩት አቶ አብዱልፈታ ወደ እነዚህ ወረዳዎችን በጀልባና በሄሊኮፕተር ድጋፍ ለማድረስ እየተሞከረ እንደሆነና ከችግሩ ስፋት አኳያ ግን እርምጃው እንደማይመጣጠን አስረድተዋል።
ሶማሌ ክልል 39 ወረዳዎች ጎርፍ ተከስተው እነሱ መሀል ሌሎቹ በአሁን በመሬት ላይ መድረስ የሚችል 10 ወረዳዎች ናቸው። አክሰስብሊቲ በጣም ከባድ የሆኑት እነሱ 10 ወረዳዎች ከኢፌዴሪ መከላከያ ሰራዊት ያገኘን ድጋፍ ሄሊኮፕተር 2 ሄሊኮፕተሮች እና ከፌደራል አደጋ ስጋት ስራ አመራር ኮሚሽን የአዴት ችልባዮች እና የክልሉ ክልል አደጋ ስጋት ስራ አመራር ቢሮ የገዛ ችልባዮች ሁለቱም ወንዝና ከላይ እየጠቀመ ነው። ከሁለት ሳምንታት ያህል ድጋፍ እየተካሄደ ነው። ድጋፍ ጥሩ እየሄደ ነው፣ ግን በሪሶርስ እጥረትና ትልቅ ድጋፍ ለመስጠት ረብላን የሚችልበት ነገር ትንሽ ነው። ከ30 ኩንታል በላይ አይችልም። እሱ ነው አሁን ቻለንጅ የሚደረገው።
በአሁኑ ሰዓት ከላይኛው ተፋሰስ የሚመጣ ደራሽ ጎርፍ እየቀነሰ ቢሆንም ፌርፌር እና የሚል ወደ መሳሰሉ የታችኛው ተፋሰስ አካባቢዎች ግን ቀጣይነት እንደሚኖረው አቶ አብዱልፈታ አስጠንቅቀዋል። በጎርፉ 79,000 ሄክታር ማሳ እንደወደመ አቶ አብዱልፈታ አስታውቀው እስካሁን የደረሰውን ጠቅላላ ጉዳት ለማጥናት የመከላከያ ባህር ኃይል ስምሪት ተሰጥቶ ጥናት እንደጀመረ ጠቁመዋል። በሶማሌ ክልል የተከሰተው ድርቅ አሁን ባለው አቅም ምላሽ ሊያገኝ እንደማይችል ያስታወቀው የፌዴራል መንግስቱና የተባበሩት መንግስታት ድርጅት የጋራ መግለጫ ችግሩን የሚመጥን ምላሽ ለመስጠት አፋጣኝ ድጋፍ ማሰባሰብ እንደሚያስፈልግ አሳስበዋል። በዚህም የለደራሽ እርዳታ ፍላጎትን ተደራሽ ማድረግ ብቻ ሳይሆን ተጎጂዎችን በዘላቂነት ለማቋቋምና ከመሰል የአየር ንብረት ለውጥ ጉዳቶች ተጋላጭነቱ የቀነሰ ማህበረሰብ ለመገንባት የሚያስችሉ ስራዎች መስራት እንደሚገባ የጋራ መግለጫው በአጽንኦት አመልክቷል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
እንባ ጠባቂ ተቋም በግሉ ዘርፍ ምርመራ ሊጀምር ነው። የኢትዮጵያ ሕዝብ እንባ ጠባቂ ተቋም በግሉ ዘርፍ የሚፈጸሙ አስተዳደራዊ በደሎችን መመርመር ሊጀምር መሆኑን አስታወቀም። የተቋሙ ዋና እንባ ጠባቂ ዶክተር እንዳላይሌ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ከሳምንት በፊት በተወካዮች ምክር ቤት ተሻሽሎ በጸደቀው አዋጅ መሰረት ተቋማቸው በግሉ ዘርፍ ያሉትን የመልካም አስተዳደር ችግሮችን የመመርመር ስልጣን እንደሰጠው ተናግረዋል። ይህን ተከትሎ መስሪያ ቤታቸው አቤቱታዎችን መቀበል መጀመሩን የገለጹት ዶክተር እንዳለ የምርመራ ስራችን በአምራች ኢንዱስትሪ ላይ ያተኩራልን ብለዋል። በዚህ ጉዳይ ላይ ለአሜሪካ ድምፅ አስተያየት ሰጠው የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን በበኩሉ በግሉ ዘርፍ ልዩ ልዩ የመብት ጥሰቶች እንደሚፈጸሙ ገልጾ ለእንባ ጠባቂ ተቋሙ የሰጠው ስልጣን ችግሩን ለመታገል ያስችላል ብሏል። ገብረ ሚካኤል ገብረ መድን በዚህ ጉዳይ ላይ ተጨማሪ አለው።
የኢትዮጵያ ሕዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ለአሜሪካ ድምፅ በሰጡት ቃለ መጠይቅ በዓለም አቀፍ ድንጋጌዎች መሰረት እንዲህ አይነት ተቋማት ለሁሉም ዜጎች ተደራሽ መሆን እንዳለባቸው ተናግረዋል። እሳቸው የሚመሩት መስሪያ ቤት በአዋጅ የተሰጠው ስልጣን ግን የመንግስት አካላት የሚያደርሱትን አስተዳደራዊ በደል መመርመር ላይ ያተኮረ እንደነበር ገልጿል። የሕዝብ ተወካዮች ምክር ቤት ከሳምንት በፊት ያጸደቀው የተሻሻለው አዋጅ ደግሞ የተቋሙ የስልጣን ወሰን ማስፋቱን አመልክቷል።
በተመረጡ የግል ተቋማት ላይ የሚደርሱ አስተዳደራዊ በደሎችን መርምረን የመፍትሄ ሀሳብ እንሰጥ ነው የተሰጠን ስልጣን። ከዚህ በፊት በመንግስት አስፈጻሚ አካል የነበረው አሁን የመንግስት አስፈጻሚ አካላት ሲደመር በግል ተቋማት የሚደርሱ የአስተዳደራዊ በደሎችን ማለት። ስለዚህ የስልጣን ወሰናችን አድጓል ማለት ነው።
ቀደም ሲል በአመት ከ40,000 እስከ 60,000 ዜጎች ከሚያቀርቧቸው አቤቱታዎች ውስጥ ግማሽ ያህሉ ከግሉ ዘርፍና መንግስታዊ ካልሆኑ ተቋማት የሚመጡ ነበሩ ያሉት ዶክተር እንዳለ፣ ነገር ግን የስልጣን ወሰናችን ስለማይፈቅድልን እነሱን አንመረምርም ነበር ብለዋል። አሁን ግን ተቋማቸው ይህን ምርመራ እንደሚጀምር ተናግረዋል።
አሁን አቤቱታዎችን እየተቀበልን ነው። ወደ ድርጊት የምንገባው ልክ ነጋሪት ጋዜጣ ላይ ከታተመ በኋላ ነው። እስካሁን ባለው አጠቃላይ ልምድ መሰረት አዋጁ በታወጀ ከ15 ቀን እስከ አንድ ወሩ ባለ ጊዜ ውስጥ ነጋሪት ጋዜጣ ላይ ይወጣል።
በዚህ ጉዳይ ዙሪያ ለአሜሪካ ድምፅ አስተያየት የሰጡት በኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የኢንዱስትሪ ግንኙነትና ማህበራት ማደራጃ ኃላፊ አቶ ድሪብሳ ለገሰ ተቋሙ ይህን ስልጣን ማግኘቱ ለስራችን አጋዥ ይሆናል ይላሉ።
በጋራ ተቀናይተን በሰራተኞቹ ላይ የሚደርሰውን በደልን አቤቱታንና ሮሮን ለማስተናገድ ትልቅ አጋዥ ኃይላችን ነው ብለን ነው የምንገምትና ደስተኞች ነን።
በተለይም በግሉ ዘርፍ ከሰራተኞች የመደራጀት መብት አለመከበር ጋር ተያይዘው የሚነሱ ቅሬታዎችን ለመፍታት ኮንፌዴሬሽኑ ከእንግዲህ ከእንባ ጠባቂ ተቋሙ ጋር አብሮ እንደሚሰራ አቶ ድሪብሳ ገልጸዋል።
በአሁኑ ጊዜ እጅግ በጣም አሳዛኝ በሆነ በሀገራችን የሰራተኞች በነጻ የመደራጀትና የመደራደር ህገ መንግስታዊ መብት ነው። ሰራተኛው በማህበር ሲደራጅ የሰራተኛ ማህበራት አመራሮች በተደራጁ በማግስቱ ከስራ የሚወገዱበት፣ ማህበራዊ ህይወታቸው ራሱ የሚመሰቃቀልበት ሁኔታ ነው እየተፈጠረ ያለው እና እንዲህ አይነቶቹ ነገሮችን በሚያጋጥሙን ጊዜ የተቻለውን ያክል ከሚመለከተው አካል ጥረት እናደርጋለን። ከዛ ባሻገር ግን ከነሱ ጋር በመቀናጀት መሰራት የሚገባቸው ስራዎችን አብረን ተቀናጅተን መስራበት ሁኔታዎች እንፈጥራለን ብለን እያሰብን ያለ ነው።
ዶክተር እንዳለ ደግሞ ተቋሙ የሚያደርገው ምርመራ በአምራች ኢንዱስትሪው ላይ እንደሚያተኩር ተናግረዋል።
ኢንዱስትሪ ፓርኮች ውስጥ በርካታ ኢንዱስትሪዎች አሉ። የማምረቻ ማኑፋክቸሪንግ ኢንዱስትሪ የምንላቸው ማለት ነው። እና እነዚህ ጋር አንደኛ ከደሞዝ ጋር ተያይዞ የሚመጡ አቤቱታዎች አሉ። ሁለተኛ ያለምንም ቅድመ ሁኔታ ከስራ የማሰናበት ሁኔታዎች ይኖራሉ። በተመሳሳይ የስራ ላይ ጉዳት ደርሷቸው በቂ ካሳና ሕክምና ሳይደረግላቸው የሚሰናበት ሰራተኞች አሉ። ሁለተኛ የአበባ እርሻዎች በየቦታው አሉ። እነዚህ ተቋማት ላይ ትኩረት እናደርጋለን። እንዳጠቃላይ ግን በርካታ ሰራተኞች ያሉባቸው የማምረት ወይንም የማኑፋክቸሪንግ ኢንዱስትሪዎች ላይ ትኩረት አድርገን እንሰራለን።
ለህዝብ እንባ ጠባቂ ተቋም በመንግስት አካላትና በግሉ ዘርፍ የሚፈጸሙ አስተዳደራዊ በደሎችን ለመመርመር ስልጣን የሰጠው አዋጅ የወጣው በ1992 ዓ.ም ሲሆን ዘንድሮ ለሁለተኛ ጊዜ መሻሻሉን ዶክተር እንዳለ አውስተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በድጋሚ ለሚያደርጉት የ2024 ምርጫ ዘመቻ ትናንት ረቡዕ በዴንቨር ግዛት ኮሎራዶ ተገኝተዋል። ባይዶኖሚክስ የሰኞው የምጣኔ ሀብት አጀንዳቸውን አሜሪካን እንደገና ታላቅ እናደርጋታለን ከሚሉት ማጋ ሪፐብሊካን ተብለው ከሚጠሩት ጋር በማነጻጸር ስለ ኢኮኖሚ ራዕያቸው ተናግረዋል። የዋይት ሀውስ የቪኦኤ ቢሮ ኃላፊ ፓቲ ሱዳክስዋር ተከታዩን ዘገባ ልካለች። ደረጀ ደስታ ያቀርበዋል።
እንደ ኤሮፓ አቆጣጠር የ2022 የዋጋ ግሽበት ቅነሳ ህግ የፕሬዚደንት ጆ ባይደን ንጹህ የተፈጥሮ ኃይል ለማፋጠን የወጣ የአየር ንብረት ህግ ነው። ትናንት ረቡዕ የ2024ቱን ድጋሚ ምርጫ ዘመቻቸውን አስመልክተው ሲናገሩ ስለ ህጉ ተገቢነት እና ስለ ሌሎች የታችኛውን የህብረተሰብ ክፍልና የመካከለኛው መደብ ክፍልን ኢኮኖሚ ያሳድጋል ያሉትን የባይዶኖሚክስን ራዕይ የሚደግፉ ፖሊሲዎቻቸውን ተከላክለዋል። የእሳቸው ኢላማ አሜሪካን እንደገና ታላቅ እናደርጋታለን የሚለውን አጀንዳ የሚደግፉ የቀድሞ ፕሬዚደንት ዶናልድ ትራምፕ የማጋ ሪፐብሊካኖች ናቸው።
የተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን፣ ዶናልድ ትራምፕና የማጋ ሪፐብሊካኖች እዚህ ምክር ቤት ውስጥ ከፍተኛ የሀብት ደረጃ ላይ ላሉት ትልቅ የግብር ቅነሳዎችን ለማስጠበቅ ቁርጠኛ ናቸው። ስለዚህ ሰዎችን በትምህርት፣ በጤና እንክብካቤ ወይም በማንኛውም መንገድ የሚረዳ መዋለ ንዋይን መቃወማቸውን ይቀጥላሉ።
ባይደን ንግግራቸውን ያሰሙት ኮሎራዶ ፔብሎ ውስጥ በዓለም ትልቁ የነፋስ ኃይል ማመንጫ በሆነው ሲ ዊንድ በተባለው ድርጅት ነው። ድርጅቱ አዲስ በተመደበለት የ$200 ሚሊዮን በጀት ተቋሙን በማስፋፋት ላይ ነው። ራሳቸውን የማጋ ሪፐብሊካን አድርገው የሚቆጥሩት የፔብሎ ተወካይዋ የምክር ቤት አባል ላውረን ቦበርት ህጉን በመቃወም ድምጽ ሰጥተዋል።
ግብር ከፋዩን በቢሊዮኖችና በቢሊዮኖች የሚቆጠር ዶላር እየከፈለ እኔ ኮሎራዶ ውስጥ የምወክለውን ህዝብ እየጎዳ ነው።
ባይደን የኢኮኖሚ ፖሊሲያቸው ውድቀትን እንዳስቀረ፣ የዋጋ ንረት እንዲቀንስ ማድረጉንና የኢኮኖሚ እድገትንና የስራ እድልን እንዳሳደገው ተናግረዋል። ብዙዎቹ የምጣኔ ሀብት ባለሙያዎች ፖሊሲዎቹ በማክሮ ደረጃ ስኬታማ መሆናቸውን ይስማማሉ። በቅርቡ በጋሉፕ በተሰበሰበ የህዝብ አስተያየት መሰረት የባይደንን ኢኮኖሚ አያያዝ የሚደግፉ አሜሪካውያን ግን 32% ብቻ ናቸው። የሁለትዮሽ ፖሊሲ ማዕከል ተቀዳሚ ምክትል ፕሬዚደንት ዊሊያም ሃግላንድ ስለዚሁ ይናገራሉ።
የአሜሪካ
ህዝብ አሁንም ትንሽ ብሶት አለበት። በኮቪድ ጊዜ ከነበረው በጣም አስከፊ ሁኔታ ገና ሙሉ በሙሉ አላገገመም። ከፍተኛ ዋጋ ግሽበት፣ የሥራ ደህንነት ማጣት አሁንም አለ።
ሪፐብሊካኖች ይህን የህዝቡን ቅሬታ ለመጠቀም ጓጉተዋል። በህግ መወሰኛው ምክር ቤት የሪፐብሊካኖቹ መሪ ሴኔተር ሚሽ መካነል ትናንት ረቡዕ በሰጡት መግለጫ ይህን ብለዋል።
በሚሊዮን ለሚቆጠሩ ቤተሰቦች ባይዶኖሚክስ የከፍተኛ ዋጋዎች፣ የደሞዝ ክፍያ መቀነስና የዝቅተኛ ኑሮ የሚስጥር ኮድ ነው።
የሚቀጥለው ዓመት የዩናይትድ ስቴትስ ፕሬዝደንታዊ ምርጫ እንደ አውሮፓ አቆጣጠር በህዳር 4 2024 ይካሄዳል።
የቀድሞ የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪና የውጭ ጉዳይ ሚኒስትር ሄነሪ ኪሲንጀር አረፉ። በቀድሞ ፕሬዚዳንት ሪቻርድ ኒክሰን ዘመነ መንግሥት ከነበራቸው ኃላፊነት ከሰናበቱም በኋላ በዓለም አቀፍ ደረጃ ተጽዕኖአቸው የቀጠለው ኪሲንጀር በመኖሪያቸው በኪኒቲከት ግዛት ያረፉት በ100 ዓመታቸው ነው። ዜና እረፍታቸው የተናገረው የአማካሪ ተቋማቸው ሲሆን የልፈታቸው ምክንያት ግን አልተገለጸም። የአሜሪካ ድምፅ ዋና ዲፕሎማሲያዊ ጉዳዮች ዋና ዘጋቢ ሲንዲ ሴን ባጠናቀረችው ዘገባ እኒህን አወዛጋቢና እጅግ ስመጥር የአሜሪካ የፖለቲካ መሪ ሕይወትና ትተውት ያለፉትን ቅርስ ትዳስሳለች። ቆንጅታዬ ታቀርባለች።
በትውልድ ስማቸው ሃይንዝ አልፍሬድ ኪሲንጀር ሄንሪ ኪሲንጀር እንደ አውሮፓውያን የዘመን አቆጣጠር በ1923 ዓ ም ግንቦት 27 ቀን ጀርመን ፉርት ከተማ ላይ ነው የተወለዱት። እንደ አውሮፓውያን የዘመን አቆጣጠር በ1938 እሳቸውና የአይሁድ እምነት ተከታዩ ቤተሰባቸው ናዚዎችን ሸሽተው ወደ ዩናይትድ ስቴትስ ተሰደዱ። በሁለተኛው የዓለም ጦርነት የዩናይትድ ስቴትስ የጦር ሰራዊትን ተቀላቀሉ ኪሲንጀር። ከዚያም ሃርቫርድ ዩኒቨርሲቲ ገብተው ከተማሩ በኋላ በዚያው ዩኒቨርሲቲ መምህር ሆኑ። በ1969 የወቅቱ ፕሬዚደንት ሪቻርድ ኒክሰን ኪሲንጀርን የብሔራዊ ጸጥታ አማካሪያቸው አድርገው ከሾሟቸው በኋላ አስከትለው የውጭ ጉዳይ ሚኒስትርነቱን ጨመሩላቸው። በዚህም ኪሲንጀር ሁለቱንም ስልጣኖች ደርበው በመያዝ የመጀመሪያ ሰው ሆነዋል። የውጭ ፖሊሲ ከግብረ ገባዊ ይልቅ በተጨባጭ ስራ ላይ ሊውሉ በሚችሉ ውሳኔዎች ላይ መመስረት አለበት በሚለው አቋማቸው በሚያቀነቅኑት ሪል ፖሊቲክ በሚባለው አመለካከታቸው ይታወቁ ነበር ኪሲንጀር። ኤረን ዴቪድ ሚለር በበርካታ የሪፐብሊካንና የዲሞክራት አስተዳደሮች በተደራዳሪነት አገልግለዋል። ከሄንሪ ኪሲንጀር ጋር ግን አልሰሩም።
His detractors will argue that he was cruel and callous.
ነቃፊዎቻቸው ክፉ፣ ጨካኝ ሰው ናቸው ብለው ይከራከራሉ። በካምቦዲያና ላኦስ በሰባዎቹ መጀመሪያ ዓመታት ባንግላዴሽን በሚመለከት በነበሯቸው ፖሊሲዎች በጦር ወንጀለኝነት ተጠያቂ መደረግ ያለባቸው ሰው ናቸው ብለው የሚከራከሩም አሉ። ይሄ ለሌሎችንም አሜሪካውያን መሪዎችን ሊመለከት የሚችል ነው። ያም ሆነ ይህ ኪሲንጀር ዲፕሎማሲን በሚመለከት ልዩ ተጽዕኖ የነበራቸው ሰው መሆናቸው ሐቅ ነው።
ኪሲንጀር ዩናይትድ ስቴትስ እንደ አውሮፓውያን የዘመን አቆጣጠር በ1969 ዓ ም በካምቦዲያና በላኦስ ላይ ስላካሄደችውና የቬትናሙን ጦርነት ስላቀጣጠለው የአየር ድብደባ ለዩናይትድ ስቴትስ ምክር ቤት ሳይገልጹ ቀርተዋል። ያም ቢሆን ጦርነቱ እንዲቆም በተደጋጋሚ ከሰሜን ቪየትናሙ ከለዱክ ቶ ጋር የተገናኙ ድርድር ያካሄዱ ሲሆን በዚህም ሁለቱም በ1973 የኖቤል የሰላም ሽልማትን ለማሸነፍ በቅተዋል። ለዱክ ቶ ግን ሽልማቱን ለመቀበል ፈቃደኛ አልነበሩም። ኪሲንጀር በ1972 ከቻይና ጋር በመነጋገር የወቅቱ ፕሬዚደንት ሪቻርድ ኒክሰን ኮሚኒስቲቱን ሀገር በመጎብኘት ከሊቀመንበር ማኦ ዜዶንግ ጋር እንዲገናኙ አመቻቹ። እናም ኒክሰን ያቺን ሀገር የጎበኙ የመጀመሪያ የአሜሪካ ፕሬዚደንት ሆኑ። ይህ ከሄንሪ ኪሲንጀር ዋና ዋና ክንዋኔዎች አንዱ ቢሆንም በማሳቹሴትስ ዩኒቨርሲቲ የዓለም አቀፍ ግንኙነቶች ተባባሪ ፕሮፌሰሩ ጄረድ ሃይንስ ግን የተለየ አመለካከት ነው ያላቸው። ኪሲንጀርን ራሳቸውን ማስተዋወቅ ላይ በጣም ጎበዝ ነበሩ ይሏቸዋል።
He changed the conception of diplomacy through his practice of shuttle diplomacy. He made it
በተከታታይ በመመላለስ ያካሄዱት በነበረው የዲፕሎማሲ አሰራራቸው የዲፕሎማሲን ጽንሰ ሐሳብ ቀይረውታል። ትልቅ ትኩረት የሚሰጠው ጉዳይ አድርገዋል። ደስ የሚልና የሚስብ ነገር አድርገውታል ማለትም ይቻላል። ስለዚህም ያ ስመጥር የውጭ ፖሊሲ ሰው አድርጓቸዋል። ያን ስማቸውን ገለጥ ገለጥ አድርገን ውስጡን ከተመለከትን ግን ያላቸው የውጭ ፖሊሲ ታሪካቸው ዩናይትድ ስቴትስን ይህ ነው በሚባል ደረጃ የጠቀመ እንዳልነበረና ያለን።
ሄንሪ ኪሲንጀር ከፕሬዝደንት ኒክሰን በኋላ የተከተሉትን ፕሬዝደንቶች በሙሉ ፕሬዝደንት ባይደንንም ጭምር ሁሉንም አማክረዋል። ባይደን ግን ወደ ዋይት ሃውስ ጽህፈት ቤታቸው ወደ ኦቫል ኦፊስ ጋብዘዋቸው አያውቁም። የአሜሪካ ካቶሊክ ዩኒቨርሲቲው የታሪክ ፕሮፌሰር ማይክል ክሪሜች ኪሲንጀር ለአመታት በዘለቀው ተጽዕኖ ፈጣሪነታቸው ወደር እንደሌላቸው ይናገሩላቸዋል። ያን ይበሉ እንጂ ታዲያ ሪል ፖለቲክ የተባለው ሴቶችን የማያገናዝብ ሙሉ በሙሉ ጥቅም ተኮር የሆነው የኪሲንጀር ፍልስፍና በአሜሪካ የውጭ ፖሊሲ ገኖ ዋናውን ቦታ ተቀዳጅቷል ብለው እንደማያምኑ ነው የሚያስረዱት።
I think that he himself is very aware that the dominant strain of American foreign policy is what could be described as liberal.
ትልቁ የአሜሪካ የውጭ ፖሊሲ ጉልበት ለዘብተኛ ዓለም አቀፋዊነት ወይም ዊልሰናዊነት የሚባለው መሆኑን እሳቸው ራሳቸውን በሚገባ የሚረዱት ይመስለኛል። ስሙ የተወሰደው ከፕሬዝደንት ውድሮ ዊልሰን ነው። ሊግ ኦፍ ኔሽንስን የመሰረቱትና ዓለምን ለዲሞክራሲ ምቹ እናደርጋት በሚል መርሆ በአንደኛው የዓለም ጦርነት የተዋጉት ፕሬዝደንት ዊልሰን ነበሩ። በርግጥም ዋናው የአሜሪካ የውጭ ፖሊሲ ባህል እሱ ነው። ኪሲንጀር ደግሞ ያንን ይቃወሙ ነበር። ከዚያ አቋያ ሲታይ ታዲያ የሳቸው አመለካከት በምንም መልኩ አሸናፊ የነበረ አይመስለኝም።
ኪሲንጀር አምናም ማለት እንደ አውሮፓውያን የዘመን አቆጣጠር በ2022 ዓመተ ምህረትም ዩክሬን ሩሲያ ወረራዋን ታቆምላት ዘንድ ግዛቷን ቆርሳ ለመስጠት መዘጋጀት ይኖርባታል የሚል ነገር መናገራቸው ተጨማሪ ውዝግብ አስነስቶ እንደነበረ አይዘነጋም።
በዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ በኢትዮጵያ ወቅታዊ ጉዳዮች ዙሪያ የዩናይትድ ስቴትስ መንግስት የሚከተለውን ፖሊሲ አስመልክቶ ዛሬ ምስክርነት ቃል አዳምጧል። በምክር ቤት ተገኝተው ቃላቸውን የሰጡት የአሜሪካ መንግስት የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመርና በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID የአፍሪካ ቢሮ ምክትል ረዳት አስተዳደር ታይለር ቤክልማን ሲሆኑ በኢትዮጵያ በሚታየው የፖለቲካ፣ የደህንነት፣ ኢኮኖሚያዊና ሌሎች ተያያዥ ጉዳዮች ዙሪያ አሜሪካ ያላትን አቋም አብራርተዋል። በምክር ቤቱ ተገኝታ ሂደቱን የተከታተለችው ባልደረባዬ ስመኝሽ የቆየ በቀጥታ መስመር ላይ ትገኛለች። አሁን ዋሽንግተን ላይ ከቀኑ 7 ሰዓት ከ38 ነው። ስመኝሽ እንደምን ውለሻል?
እንደምን ዋልክ አስማማው? በኢትዮጵያ ያሉ አድማጮችና ተመልካቾቻችን ደግሞ እንደምን አመሻችሁ?
ጥሩ። ዛሬ በምክር ቤቱ ኢትዮጵያ ተስፋ ወይስ መከራ በሚል ርዕስ የዩናይትድ ስቴትስ ፖሊሲ አካሄድ ላይ ያተኮረው እማኝነት ምን ላይ ያተኮረ ነበረ?
አስማማው፣ እንግዲህ የዛሬው የእማኝነት ቃል በዋናነት ያተኮረው በሰሜን ኢትዮጵያ ሲካሄድ የነበረውን አስከፊ ጦርነት ያስቆመው የሰላም ስምምነት አፈጻጸም፣ በአማራና በኦሮሚያ ክልሎች የቀጠሉ ግጭቶች፣ ሌሎች ተያያዥ ኢኮኖሚ ጉዳዮች እና በተለይ ደግሞ ኢትዮጵያ ከዩናይትድ ስቴትስ እና ሌሎች እንደ ቻይና እና ሩሲያ ከመሳሰሉ የአገራት ጋር ያላት ግንኙነት ላይ ነው። ቀደም ሲል እንደጠቀስከው በምክር ቤቱ ቀርበው ቃላቸውን የሰጡት የአሜሪካ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር እና የዩኤስኤድ የአፍሪካ ቢሮ ምክትል ረዳት አስተዳደር ታይለር ቤቲማን ናቸው። እንግዲህ ማይክ ሃመር ለምክር ቤቱ እንዳስረዱት የባይደን እና ሃሪስ አስተዳደር በዋናነት ያተኮረው በሰሜን ኢትዮጵያ የተካሄደውን ግጭት ያስቆመው በኢትዮጵያና በህወሀት መካከል የተደረሰው የሰላም ስምምነት አፈጻጸም ላይ መሆኑን ገልጸዋል። በዚህም ምክንያት በጦርነቱ መቆሙንና በትግራይ ክልል ውስጥ ሊፈጸሙ የነበሩ አስከፊ የሰብአዊ መብት ጥሰቶች መቀነሳቸውን አመልክተዋል። ሆኖም ግን የኤርትራ ወታደሮች አሁንም በኢትዮጵያ ውስጥ የሚገኙ በመሆናቸው ከዛም በተጨማሪ ደግሞ የይገባኛል ጥያቄ የሚነሳባቸው አካባቢዎች አሁንም መፍትሄ አለማግኘታቸው የሰላም ስምምነቱን አፈጻጸም እንዳጓተተው ገልጸዋል። ከዛ ጎን ለጎን ደግሞ የአሜሪካ መንግስት በአማራ ክልልና በኦሮሚያ ክልሎች የሚፈጸሙ የመብት ጥሰቶች፣ ግጭቶች እንደሚያሳስቡት ገልጸዋል። እነዚህን ግጭቶች በተመሳሳይ መልኩ በንግግርና በድርድር እንዲፈቱ ጠይቀዋል። ለዚህም እንደማሳያነት የአሜሪካ መንግስት ለዛ እንደሚሰራ ጠቁሟል። እንደማሳያነትም የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት በቅርቡ በዳሬ ሰላም ባካሄዱት ድርድር ላይ የአሜሪካ መንግስትን ወክለው በታዛቢነት መገኘታቸውን ጠቅሰው ሰላማዊ መፍትሄዎች ሊገኙ የሚችሉባቸው ፍንጮች እንዳሉ እምነት እንዳላቸው ተናግረዋል። ከዛም በተጨማሪ ባለፈው ሳምንት ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው በፋኖና በኢትዮጵያ መንግስት መካከል የሚካሄደው በአማራ ክልል የሚካሄደው ግጭትም በተመሳሳይ መልኩ በድርድርና በንግግር እንዲፈታ የአሜሪካ መንግስት ግፊት ማድረጉን ጠቁመዋል።
የአሜሪካ የምክር ቤቱ አባላት በተለይ ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ወደብ ያስፈልጋታል በሚል ከቅርብ ጊዜያት ወዲህ ያደረጓቸው ንግግሮች በቀጠናው አዲስ ግጭት እንዳይፈጠር ያስጋል የሚል ሀሳብ አንጸባርቀዋል። በዚህ ጉዳይ ላይ የአሜሪካ አቋም ምንድን ነው በሚል ነው የቀረበው።
አስማማ፣ እንዳልከው የንዑስ ኮሚቴው ሊቀመንበር የሆኑት እንደራሴ ጆን ጆንስ እና በካሊፎርኒያ ግዛት የመጡት ደግሞ የምክር ቤቱ አባል ብራድ ሼርማን ናቸው። በዚህ በጠቅላይ ሚኒስትሩ ንግግር ዙሪያ ጠበቅ ያለ ጥያቄ ያነሱት እንግዲህ አምባሳደር ሃመር በሰጡት ምላሽ ይሄ የጠቅላይ ሚኒስትሩ ንግግር አሜሪካን ብቻ ሳይሆን ሌሎች በርካታ ሀገራትንም እንዳሳሰበ ጠቁመዋል። ሆኖም ግን ጠቅላይ ሚኒስትሩ ለህዝብ የባህር በር ጥያቄን በዲፕሎማሲያዊና በሰላማዊ መንገድ እንደሆነ የሚጠይቁት ድጋሚ መግለጻቸውን አመልክተዋል። ስለዚህ ኢትዮጵያ አሁን እያስተናገደቻቸው ካላቻቸው በርካታ ግጭቶች አንጻር በተለይ ደግሞ ኢትዮጵያ ተጨማሪ ጦርነት የማያስፈልጋት በመሆኑ አሜሪካ በዚህ ዙሪያ ያላት አቋም ይሄ መሆኑን ጠቅሰዋል።
በሌላ በኩል በአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ በቅርቡ አቋርጦት የነበረውን እርዳታ እንደሚጀምር ተነግሯል እና በዚህ ጉዳይ ከምክር ቤቱ አባላት የተነሱ ጥያቄዎች ነበሩ።
አዎ፣ አስማማው፣ ይሄኛውም በተለይ በስፋት የተነሳ ጉዳይ ነው። በምክር ቤቱ በዚህ ዙሪያ የምስክርነት ቃላቸውን የሰጡት ቀደም ሲል የጠቀስናቸው የዩኤስኤአይዲ የአፍሪካ ቢሮ ምክትል ረዳት አስተዳደር ቴይለር ቤትልማን ናቸው። እሳቸው እንዳሉት ተቋርጦ የነበረው የምግብ እርዳታ የቀጠለው የኢትዮጵያ መንግስት በስርጭቱ ሂደት እና በቁጥጥሩ ላይ ለውጦች ለማድረግ ከተስማማ በኋላ ነው። እንደ ምሳሌ የሚያነሱት ለምሳሌ የኢትዮጵያ ውስጥ የሚገኙ መጋዘኖች እና ሌሎች የስርጭት ሂደቶች በአጋር ድርጅቶች እንዲተዳደር የኢትዮጵያ መንግስት መፍቀዱን፣ ከዛም በተጨማሪ እንደ ወፍጮች የመሳሰሉ ሌሎች ሂደቶችም እንዲሁ እነዚህ ላይ ክትትል እንዲደረግ መፍቀዱን አመልክተዋል። ስለዚህ ይህ ስምምነት ለአንድ አመት በስራ ላይ ከዋለ በኋላ የዚህ ስምምነት ውጤት ታይቶ ከዚህ በኋላ የሚደረጉ ሌሎች የእርዳታ ስርጭቶች በዛ መሰረት እንደሚፈጸሙ ነው የጠቀሱት። እንግዲህ አስማማው፣ ከእነዚህ ጉዳዮች በተጨማሪ የማኝነት ቃላቸውን እንዲሰጡ የተጠየቁት በተለያዩ ለምሳሌ የሽግግር ፍትህ ጉዳይ ላይ በተጠያቂነት በተለይ ከሰሜን ኢትዮጵያ ከነበረው ጦርነት ጋር ተያይዞ የተፈጸሙ የመብት ጥሰቶችን የፈጸሙ ግለሰቦች ለፍትህ በሚቀርቡበት ጉዳይ ላይ እንዲሁም ደግሞ እንደ ብራዚል፣ ሩሲያ እና ቻይና የመሳሰሉ ሀገሮች የሚገኙበት ብሪክስን ኢትዮጵያ የመቀላቀሏ ጉዳይ ላይ እነዚህና ሌሎች ተያያዥ የኢኮኖሚና የጉዳዮች ላይ ተነስተው ጥያቄ ተጠይቀዋል። እነዚህ ምስክሮችም ቃላቸውን ሰጥተዋል። እነዚህም ሀሳቦች እንግዲህ አጠቃላይ በእሁድ ምሽት ዝግጅታችን ሰፋ ያለ ዘገባ ይዤ እመለሳለሁ።
ስመኝሽ የቆየ በቀጥታ መስመር ላይ ተገኝተሽ ለሰጠሽን መረጃ በጣም እናመሰግናለን። አድማጮቻችን፣ ቀሪ የአሜሪካ ድምፅ ዝግጅቶች ይቀጥላሉ። አድማጮቻችን ከዋሽንግተን ዲሲ ወደ እናንተ እየደረሰ ያለው የአሙስ ምሽት ዝግጅታችን እንደቀጠለ ነው። አሁን የምሽቱ የመጀመሪያ አጋማሽ አጠናቀን ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን በአማራ ክልል በሚገኙ ተፈናቃዮች በሀገራዊ ምክክር ሂደቱ መሳተፍ እንዲችሉ መጠየቃቸውን ይመለከታል። በኢትዮጵያ እየተስፋፉ ባሉ ግጭቶች ምክንያት ለዘመናት ከኖሩበት ቀዬ የተፈናቀሉ ዜጎች በሀገራዊ ምክክር ሂደቱ እንዲሳተፉ ምቹ ሁኔታ እንዲፈጠርላቸው ኮሚሽኑን ጠየቁ። በአሁኑ ወቅት በአማራ ክልል የሚገኙ ተፈናቃዮች ለአሜሪካ ድምፅ እንደተናገሩት በክልላዊ ደረጃ በሚደርሰው ስብሰባና በብሔራዊ ምልዓተ ጉባኤ ላይ ተወካዮቻቸው እንዲሳተፉና መሰረታዊ ያሏቸውን አጀንዳዎች ለማቅረብ እንዲጋበዙ ጠይቀዋል። በሁሉም ክልሎች ያሉ ተፈናቃዮች በሀገራዊ ምክክሩ እንዲሳተፉ እየተደረገ እንደሆነ የተናገሩት የኮሚሽኑ አባል ዶክተር ዮናስ አዳዬ በአማራና በትግራይ ክልሎች ያሉ የጸጥታ ሁኔታ ተሳታፊዎችን እና ቁልፍ ሀገር አቀፍ አጀንዳዎችን የመለየቱን የመጀመሪያ ምክክር እንዳያደርጉ እንቅፋት እንደፈጠረባቸውም አመላክተዋል። በኢትዮጵያ በሁሉም ክልሎች ከ4.3 ሚሊዮን በላይ ተፈናቃይ እንደሚገኝ ዓለም አቀፉ የፍልሰት ድርጅት አይኦኤም በቅርቡ ማስታወቁም ይታወሳል። አስቴር ምስጋናው ዝርዝር አላት።
በአሁኑ ወቅት በሰሜን ወሎ ዞን በጃራ መጠለያ ጣቢያ የሚገኙት የ49 ዓመቱ ጎልማሳው አቶ መሐመድ ሁሴን ተወልደው ካደጉበት የኦሮሚያ ክልል ምዕራብ ወለጋ ዞን ቶሌ ቀበሌ በ2014 ዓ.ም ከሰባት ልጆቻቸው ጋር ሀብት ንብረታቸውን ጥለው እንደተፈናቀሉ ያስታውሳሉ። በኢትዮጵያ ሀገራዊ የምክክር ኮሚሽን በሚመራውና ሁሉን አሳታፊ እንደሆነ በተገለጸው ብሔራዊ የውይይት መድረክ ላይ የተፈናቃዮች ተወካዮች እንዲሳተፉና ጥያቄያቸውን ለማቅረብ ይችሉ ዘንድ እድሉ እንደተመቻቸላቸው አቶ አህመድ ሁሴን ጠቅሰዋል።
በሀገራዊ ኮሚሽኑ ሲያበግዲያ እንደሰማ ነው በራዲዮን ነው የምናዳምጠው። ችግር አለብኝ ያለው ሁሉ አላፊ አድርጎ በጽሁፍ አድርጎ ሀሳቡን ማቅረብ ይችላል ብሎ አስተላልፏል። ለዛ ግብዣ ከእያንዳንዱ ወረዳ ተምዕራብ ወለጋ፣ ተምስራቅ ወለጋ፣ ተቄለም ወለጋ፣ ተወሮ ጉድሩ መቶ እዛ አማራ ክልል የሰፈረው ስደተኛ ከእያንዳንዱ ካምፕ እንዲቀርብ መንግስት ማድረግ አለበት። አንዳንድ ሰው እንኳ ተወክሎ ይህንን ማስረዳት የሚችል አካል እንዲቀርብ መንገድ መፍጠር አለበት።
እድሉ ቢሰጣችሁ የምታነሱት አጀንዳዎች ምን ምን ናቸው?
የምናነሳው አጀንዳ ኢትዮጵያ እንደ ኢትዮጵያ ይቅር ከተባለ እኛ እዛ ተመልሰን ለመኖር የመጀመሪያ የማንነታችን ጉዳይ አማራ ክልል አዊ ዞን ተብሎ ሌላ ስንት ዞን ስንት ብሔር ብሔረሰቦች እኮ ዞናቸውን የራሳቸውን አድርገው እየተዳደሩ ነው በክልሉ መንግስት። እኛ ፍትሐዊ የሆነ እዛ ክልል ተመልሰን እንድንኖር ሰላማችን እንዲከበር ደግሞ በእኩልነት እኛ እነሱን ታንገፋ እነሱም እኛን ታይገፉ መኖር ይቻላል።
ከኦሮሚያና ከሌሎች አጎራባሽ ክልሎች ተፈናቅለው በአሁኑ ሰዓት በአማራ ክልል በካምፕ ውስጥና ከማህበረሰቡ ጋር ተቀላቅለው የሚኖሩ ከ600,000 በላይ ዜጎች እንደሚገኙ ከክልሉ የአደጋ መከላከልና ምግብ ዋስትና ኮሚሽን ያገኘነው መረጃ ያመላክታል። ከኦሮሚያ ክልል ቄለም ወለጋ ዞን ሶዮ ወረዳ ለ40 ዓመታት እንደኖሩ የሚናገሩት አቶ ባየ ምልክት ለ40 ዓመታት በኖሩበት ሶዮ ወረዳ በ39 ሄክታር መሬታቸው ላይ ልዩ ልዩ ሰብሎች አትክልቶችንና ፍራፍሬዎችን እያለሙ ይተዳደሩ እንደነበር ያወሳሉ። በዚህም ትጋታቸው በአካባቢው ግንባር ቀደም አርሶ አደር ተብለው 160 ካሬ የከተማ መሬት እንደተሸለሙ ይናገራሉ። ከዚህ በተጨማሪ የመኖሪያ ቤት መጋዘንና ወፍጮ ቤት ከፍተው ኑሯቸውን ይመሩ እንደነበርም ይናገራሉ። ይሁንና በ2012 ዓ.ም በወረዳው በነበረው ግጭት ከሰባት ልጆቻቸው ጋር ወደ አማራ ክልል ተፈናቅለው በአሁኑ ወቅት በባህር ዳር ከተማ ከማህበረሰቡ ጋር ተቀላቅለው ህይወታቸውን በአስከፊ ችግር ውስጥ እየገፉ እንደሆነ አቶ ባዬ ነግረውናል። ተፈናቃዩ አርሶ አደር ታዲያ የሀገራዊ ምክክር ሂደቱ በአማራ ክልል የሚገኙ ተፈናቃዮችንም እንዲያሳትፍ ይጠይቃሉ። ይህንንም ሲያብራሩ
መሳተፍ የፈለግነው እኛ አሁን ቀደም ለደረሰብን ግፍና በደል የጠፋ ንብረት፣ የሞቱ ወንድሞቻችን የጠፋ ንብረት፣ ቀያችን ሁላችን የጠፋ እኛም በየቦታው እየተከራተትን ያለንበትን ነው። በሁለተኛ ደረጃ ደግሞ ለሚመጣው ምን ዋስትና አለው የሚለው ምን ዋስትና አለ? የተለያዩ ነገሮች የሚጠየቋል። በፊት ወክሉ ተብሎ የተወከሉ ሰዎች አሉ። እነዚህንስ ጠርቶ የማነጋገሩ እውነት እንትን አለው? ሀገራዊ ምክክር ከኛ የበለጠ አጀንዳ የለም። ዋነኛ የእኛን አጀንዳ አድርጎ ስለሚነጋገርበት እኛ በሉ ተስፋ ነው።
እንድንጠብቁ ቅርታችን እንድናቀርብ እንደኛ እንደተፈናቀ ሀሳብ በየሰው በረንዳ ወድቀን በየመጠለያ ጣቢያ ወድቀን በአንድ አመት ውስጥ 20-30 መኪና የሚችል ህብረተሰብ ለማኝ ሆነው ወደ ነበርንበት ገጽታ ይመልሳል ብለን ተስፋ ነው የምንጥልበት። በምክክር ኮሚሽኑ ላይ እና ሙሉ ተስፋ የጣልበት በተለይ ተፈናቃዮች ማለት ነው። በራዳ ለገደልክ
የተፈናቃዮቹ ጥያቄ የቀረበላቸው የኢትዮጵያ ሀገራዊ ምክክር ኮሚሽን አባሉ ዶክተር ዮናስ አዳዬ ኮሚሽኑ በሀገሪቱ ሁሉም አካባቢዎች ያሉ ተፈናቃዮችን እያሳተፈ እንደሚገኝ ጠቅሰው ምላሽ ሰጥተዋል። ይሁንና በአማራና በትግራይ ክልሎች ያሉትን ተፈናቃዮች ለመድረስ እንዳይቻል ወቅታዊው የጸጥታው ችግር እንቅፋት እንደፈጠረባቸው ዶክተር ዮናስ ገልጸዋል።
ተፈናቃዮችን እንደ አንድ ማህበረሰብ ክፍል ነው የምንቆጣቸው። ሀገራችን ሰላም ስትታገኝ ተመልሰው ወደ ቀያቸው ወደ ተሻለ ቦታ ይመለሳሉ የሚል ጽኑ እምነት አለን። ለተፈናቃዮች በቂ ቦታ አላቸው፣ እነሱን እናዳምጣቸዋለን፣ አጀንዳቸው፣ ድምጻቸው መሰማት አለበት። ስለዚህ ይህንን ምክክር ኮሚሽኑ ተማምነውበት በአሰራር ደንቡም ላይ በስትራቴጂ ፕላኑ ላይ ጊዜ አውጥተው እየተንቀሳቀሰ ይገኛል።
ያሰባችሁት ስልት አለ እነሱን ለማሳተፍ?
በሚገባ ኦልሬዲ አሳትፈናል በየቦታው ያሉትን። አሁን የቀረ ምንድነው? አማራ ክልል፣ አማራና ትግራይ ክልል በአጠቃላይ የልየሳ በተነሳተ ሁኔታ ስላልበት ለግታ ውስጥ እንመጣ እንደ አንድ ማህበረሰብ ተወክሎ የሚመጡ ተፈናቃዮች ናቸው። ተዘጋጅተናል። በእቅራችንም ውስጥ በሚገባ ተካቶ ይገኛል። በየሚዲያውም ስንናገር ነበራል። በዝርዝር እያቀረብን ነበረ እና ሌሎች ሃይማኖት ተቋማት የተሰጠው ኮታ ትክ ልነሱም ደግሞ ከሀገር ውስጥ ተፈናቃዮች ለምን ራሱን ቻለ የተለየ ሚስ ክፍል አለ ሊገጣቸጂ ተነደፈ አለ ያልተደረሰባቸው ቦታዎች ከግጭቶች እና ከአለመረጋጋት የተነሳ በአማራ ክልል እና በትግራይ ክልል እያላከሉ እና ሁሉም ሰጠናል።
በኢትዮጵያ በ11 ክልሎች ከ4.3 ሚሊዮን በላይ ተፈናቃዮች እንደሚገኙ ዓለም አቀፉ የፍልሰት ድርጅት አይኦኤም በቅርቡ ማስታወቁ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
ከአማራ ክልል ምዕራብ ጎጃም ዞን ቡሬ ወረዳ በጸጥታ ችግር ሳቢያ ተፈናቅለው በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን አሙር ወረዳ ውስጥ የሚገኙ ዜጎች በቂ ድጋፍ እንዳላገኙና ለችግር እንደተጋለጡ አስታውቀዋል። መንግስትም አስቸኳይ ድጋፍ እንዲያደርግላቸው ጠይቀዋል። ናኩርኩ መልካ ተጨማሪ አለው።
ከአማራ ክልል ምዕራብ ጎጃም ዞን ቡሬ ወረዳ ሶንቶን ቀበሌ ባለፈው ጥቅምት 30 ቀን 2016 ዓ.ም የፋኖ ታጣቂዎች እንደፈጸሙት በገለጹት ጥቃት ከመኖሪያቸው እንደተፈናቀሉ በስልክ ለአሜሪካ ድምጽ የተናገሩት ወይዘሮ ታምሬ ሙላ የሚላስ የሚቀመስ አጥተው በችግር ላይ እንደሚገኙ አመልክተዋል። በአሁኑ ወቅት በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን አሙሮ ወረዳ ውስጥ በጆጅ አንደኛ ደረጃ ትምህርት ቤት ውስጥ ተጠልለው እንደሚገኙ የገለጹት ወይዘሮ ታምሬ የዕለት ምግብ ፍለጋ አገምሳ ወደ ተባለ ከተማ እንደሄዱ ተናግረዋል።
እርዳታ ስላልደረሰን የተራቢያው ልጄ አልቅሶ እጄ ላይ ስደክም ይዤ ወጣው። የመጣውም እርዳታ አልደርስ እያለ ችግር ውስጥ ነን፣ ባለቤቴና ሌሎች ልጆቼ የሚበላ ፍለጋ ወጥተዋል።
ከዚያው ቡሬ ወረዳ ጣቦ ቀበሌ እንደተፈናቀሉ የነገሩን ወይዘሮ አለሚ ንጋሳ መንግስት የሚሰጠው የእህል እርዳታ ባለመዳረሱ ህጻናት እየታመሙ እንደሚገኙ ገልጸዋል።
አንዳችም ነገር ይዘን አልወጣንም። ለ12 ቤተሰብ 2 ወይም 3 ኪሎ ግራም ፍርኖ ዱቄት ነው የሚሰጠን። ከረሃብ የተነሳ ልጆቻችን እየታመሙ ነው። ወደ ጤና ጣቢያ ብንሄድም መድኃኒት የለም አሉን።
ከተፈናቃይ ወገኖች ለአሜሪካ ድምፅ አስተያየታቸውን የሰጡት ሰዎች መንግስት በአስቸኳይ ድጋፍ እንዲያደርግላቸው ተማጽነዋል። የአሙሮ ወረዳ ቡሳ ጎኖፋ ጽህፈት ቤት ኃላፊ ተወካይ አቶ መኮንን ተረፈ ከቡሬ የተፈናቀሉ 3890 ሰዎች በሁለት ትምህርት ቤቶች ውስጥ ተጠልለው እንደሚገኙ ገልጸዋል። እስካሁን ከ560 በላይ ኩንታል ዱቄትና የህፃናት ምግብ ለተፈናቃዮቹ እንደተሰጠ የጠቀሱት አቶ መኮንን ድጋፉ ግን በቂ እንዳልሆነ አስታውቀዋል። በቁጥር ከጠቀሷቸው 3890 ተፈናቃዮች ውስጥ 1997 ወንዶች፣ 1893 ደግሞ ሴቶች ሲሆኑ በጆጅ ቀበሌ አንደኛና ሁለተኛ ደረጃ ትምህርት ቤት ውስጥ ሰፍረው እንደሚገኙ አክለው ገልጸዋል። ተጨማሪ ድጋፍ ለመስጠት እየተዘጋጁ እንደሆነ ያመለከቱት የኃላፊው ተወካይ አቶ መኮንን ተፈናቃዮቹ ለተላላፊ በሽታ እንዳይጋለጡ መድኃኒት ተልኳል፣ የጤና ባለሙያዎችም ወደ ስፍራው አምርተዋል ብለዋል። በጉዳዩ ላይ በተፈናቃዮቹ ጥቃቱን ስራውን እንደፈጸመ አቤቱታ ይቀርብበትና በቡሬ ወረዳ ያለውን የሻለቃ ደረጃጀት እንደሚመሩ ለአሜሪካ ድምጽ የገለጹት ሻለቃ ጌታውን በሬ እንደተባሉ የገለጹ ግለሰብ ላቀረብንላቸው ጥያቄ ኃይሎቻቸው ንጹሃኑን እንዳላጠቁ መግለጻቸውንና ድርጊቱ በፖለቲከኞች የተቀነባበረና የብልጽግና ፓርቲ ባደረጃቸው ፋኖዎች የተፈጸመ ነው ሲሉ ማስተባበላቸውን መዘገባችን ይታወሳል። በተፈናቃዮቹ ስለተጠቀሰው ጥቃት ከመንግስት በኩል የተሰጠ ምላሽ የለም። ለአሜሪካ ድምጽ ናኮር መልካ ካምቦ።
በአዲስ አበባ በመንግስትና በግሉ ዘርፍ ትብብር ከሁለት ዓመት በፊት የተቋቋመው ክሬቲቭ አብ የወጣቶች ስራ ፈጣሪዎች ማጥቂያ ማዕከል ሲሆን ጀማሪ ስራ ፈጣሪዎች ይደግፋል። የተቋሙ ስራ አስኪያጅ አቤነር ዘርሰይፉ እንደገለጹት ማዕከሉ የስራ ፈጠራ ሀሳብ ያላቸው ወጣቶች በመቀበል ወደ ተግባር እንዲቀይሩ ያግዛል። ገብረ ሚካኤል ገብረ መድን ተጨማሪ አለው።
ኤርሚያስ ፈንታው የክሬቲቭ ሀብ የድጋፍ ማዕከል ተጠቃሚዎች ከሆኑ 250 ወጣት ስራ ፈጣሪዎች አንዱ ነው። እርሱና ጓደኞቹ በቆዳና ሌጦ ምርቶች፣ በግራፊክስ ዲዛይን እና በሌሎችም ስራዎች ላይ እንደተሰማሩ ይናገራል። ክሬቲቭ ሀብ የስራ ፈጠራ ሀሳቦቻችንን ወደ ተግባር ለመለወጥ አስችሎናል የሚለው ኤርሚያስ ለዚህም የማትጋ ማዕከሉ ምቹ ሁኔታን እንደፈጠረላቸው ይገልጻል።
የስራ ቦታ አለው፣ የራሱ የሆነ የስራ ቦታ አለው። እሱ ምን አይነት አድቫንቴጅ አለው? በተለይ ደግሞ እንደ ራስ የስራ ፈጣሪ ወይ እንደ ኢንተርፕረነር ምናምን ስናየው አድቫንቴጁ ምንድን ነው? የተለያዩ አይነት ሰዎችን እናይበታለን፣ እናገኝበታለን። የሆነ የራሱ የሆነ ሶሻል ሴቲንግ አለው። ያ ማለት ተመሳሳይ ባህሪ ያላቸው የሆነ ቢዝነስ የሚያስቡ ሰዎችን የምናገኝበት ፕላትፎርም ነው። አዲስ ነገር መስራት ላይ ፎከስ የሚያደርግ ምንድነው ማህበረሰብ ነው የሚባለው፣ እንደዛ ያለበት ቦታ ነው እና ስለዚህ እኔ ሳወራ የማወራው ስለ ቢዝነስ ነው። ሌላውም ሰው ሲያወራ የሚያወራው ስለ ቢዝነስ ነው ወይ የሆነ ነገር ስለመቀየር ነው የሚያወራው። ሁላችንም ካምፓኒዎች ኖሮን ግን አንድ ኢንቫይሮንመንት ላይ የምንሰራ ከሆነ የሚያጋጥሙንን ችግሮች ለማስተካከል የበለጠ ይቀልልናል ማለት ነው እና ስለዚህ በሱ መንገድ ስናየው ክሬቲቭ በጣም ብዙ ሰው ጠቅሟል ብዬ አስባለሁ።
ሌላዋ የማዕከሉ ተጠቃሚ ሳራ ንጉሴ ትባላለች። በፋሽን ዲዛይን እና በጌጣጌጥ ስራዎች ላይ ተሰማርታ መንቀሳቀስ ከጀመረች 5 ዓመታትን እንዳስቆጠረች የገለጸችው ሳራ ማዕከሉን በአስቸጋሪ ጊዜ ውስጥ እንደተቀላቀለች ታስታውሳለች።
ኮሮና ታይም ላይ በጣም ነገሮች የወደቁበት ሰዓት ነበረ። ብዙ ኪሳራዎች ነበሩ። እንደ አዲስ የምንጀምርበት ሞመንት ነበር የዛ ጊዜ ላይ። ከሞራልም አንጻር ብቻ ሁሉ ነገር በጣም እንትን ያለበት ጊዜ ላይ ነበር። አጋጣሚ ሆኖ እዚህ ከገባኝ በኋላ እንደገና ኢኒሼት የተደረኩት ማለት ይቻላል። ከሰው ስትሰማም ብዙ ሜንተርሺፖች አሉ። ብዙ በቃ ብቻ ሰውም ትተዋወቃለህ። ብዙ ክሬቲቭ ፒፕሎች ስላሉ እዚህ ጥሩ ነው። ለአንተም በቃ ለማውራትም አንድ አይነት ቋንቋ መነጋገርም ጥሩ እንትን ነው።
ክሬቲቭ ሀብ ከሁለት ዓመታት በፊት በመንግስት ተቋማትና በግል ድርጅቶች ትብብር ሲቋቋም በቆዳና ሌጦ እንዲሁም በጨርቃጨርቅ ስራዎች ላይ ተሰማርተው የነበሩ 50 ወጣት ስራ ፈጣሪዎችን ተቀብሎ በማገዝና መንገድ በማሳየት እንደጀመረ የማዕከሉ ስራ አስኪያጅ አቤኔዘር ሰይፈ ይናገራል። ጀማሪ ስራ ፈጣሪዎቹ በማዕከሉ ውስጥ የተለያዩ አገልግሎቶችን እንደሚያገኙም ይገልጻል።
ስልጠናዎችን እንሰጣቸዋለን። ያ ስልጠና እነሱ ልጆቹ ላይ ስፔሻሊ ልጆቹ ላይ ያለባቸውን የቢዝነሶቻቸው ላይ የሚሰሩት ስራ ላይ ያለውን ጋፕ ክፍተት በማየት ያንን ክፍተት ለማጥበብ ነው የምንሞክረው ማለት ነው። ኦልሬዲ ቢዝነስ ኦነሮች ናቸው። በሌዘር ላይ ሊሆን ይችላል፣ በፋሽን ላይ ሊሆን ይችላል የሚሰሩት፣ ወይም በአይሲቲ ላይ ሊሆን ይችላል እየሰሩ ያሉት። ያንን ክፍተት ሊያጥብላቸው የሚችል ወይም እነሱን ሊያሳድጋቸው ቢዝነሳቸው ሊያሳድግ የሚችሉ ስልጠናዎችን እንሰጣቸዋለን፣ ወርክሾፖችንም እንሰጣለን ማለት ነው።
አቤኔዘር አክሎም ወጣቶቹ በተለይ ወደ ስራው ዓለም ሲገቡ ሊገጥማቸው የሚችልን ችግር መቋቋም እንዲችሉ በተግባር ተፈትነው ከተሳካላቸው ሰዎች ልምድ እንዲቀስሙ እንደሚደረግ ይናገራል። ከልምድ ልውውጡ ብዙ ተጠቅሜያለሁ የምትለው ሳራ ንጉሴ በልምድ ልውውጡ በሚገጥሙኝ ችግሮች ተስፋ እንዳልቆርጥ አድርጎኛል ብላለች።
ፐርሰናል የሆኑ የእነሱንም ውድቀት ያለበትን ውድቀት አንስቶልህ እዚህ እንዴት እንደደረሰ የሚነግርህ ሰው ስታገኝ በጣም ጥሩ እንትን አለው። የሰውን እድገት ስታየው አንተ ሞራል ይሰማል። እና እንደዚህ አይነት ሰዎች በብዛት ነበሩ የዛ ታይም ላይ። ከኋላ ያለውን ስትራግል ማታውቀው ከሆነ አንተ እንዴት ይሁን ላይ የጣርኩ የሚለው ነገር ይመጣል። የዛን ሰው ግን ታሪክ ስትሰማ የዛ ሰው እንዴት እዚያ ፖይንት ላይ ይህን ያክል ድርጅት ይዞ ለመቀመጥ እንዴት እንደበቃ ስታየው እሱ ከእሱ ውጭ ምን አለ? ውድቀት ሁላ ያለፈበትን ስታየው ለአንተም በቃ እንዴ እኔስ ብለህ እንትን ማለት ትችላለህ።
ኤርሚያስ ፈንታውም በተለይ በማዕከሉ የሚሰጠው የአንድ ለአንድ ስልጠና መንገዳችንን እያመላከተን ነው ይላል።
የተለያዩ ሰዎች እየመጡ ዋንቷንም ይሁን በግሩፕም ያንን ትሬኒንግ ስልጠና ምናምን በመናገኝበት ጊዜ ቀለል አድርገን የምናየው ነገር አይደለም። ስለዚህ አሁን ወደ ውጭ ስናወጣው አይደለም ከኛ አልፎ እኛም ሌሎችን ሰዎች እንደዛ የምናገዝበት እድልም ተፈጥሯል። ያ ማለት ለሌሎች ሰዎች ትሬኒንግ መስጠት ሊሆን ይችላል ወይ እነዛን ሰዎች የበለጠ ሜንቶር በማድረግ እንዲያውቁት ማድረግ ሊሆን ይችላል። እና
የተከበራችሁ አድማጮቻችንና ተመልካቾቻችን የምሽቱ ዝግጅታችን ይመስል ነበር። ኤልያስ አስማረ በቅንብሩ፣ ጽዮን ግርማ ዋና አዘጋጅ ነበረች። ሳስተናጋጃችሁ ያመሸሁት አስማማየ ነው ነበርኩኝ። መልካም ምሽት ይሁንላችሁ። Thank you.